የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ግድቡ ለመደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው።
ሌላው ደግሞ 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው እግዚአብሔርም ረድቶናል።
ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጀስት ማሰብ ነው። ይሄ ማለት ግን ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ የቤት ስራ ይቀረናል።
መስም ብቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
መነሻው የሆነችውን ኢትዮጵያን ጨምሮ ያንዳቸው ከሌላው በእጅጉ ቢለይም
ከ11 የተፋሰሱ ሀገሮች ለአብዛኞቹ የህልውናቸው ደምስር የሆነው የዓለማችን ረዥም ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦት ያሳድጋል የተባለለት ግዙፍ ግድብ
እርግጥ የአባይን ልጅ የሚለው ተረት ሆኖ ሊቀር ይሆን?
የህዳሴ ግድብ ቃል ኪዳን ይዝ ይሰምር ሲሆን
ስጋቶች ተጨባጭ ፈተናዎች ውስጥ ምንድናቸው?
በይሆናል ከሩቅ የሚስተነዘሩ መልሶች ሳይሆን ካንጀት ጠብ የሚል የጉዳዩን አዋቂዎች ፍተሻ ይሻሉና በብሽቱ ቀዳሚ ዝግጅታችን ጊዜ ሰጥተን እናወጋለን።
በልዩ የጉጉት ስሜት የተዋጡ ታዳሚዎችና እውነትም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ላፍታ ባይነ ህሊናችሁ ውልብ ይበል።
ስፍራው የዋሽንግተኑ
ስሚትሶኒያን ሚዚየም ኦፍ አፍሪካን አርትስ የአፍሪካ ኪነ ጥበባት ቤተ መዘክር ሲሆን
ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች ድንቅ የሙዚቃ ቅኝቶች
ከአዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው።
የሚበዙትም የዋሽንግተን ዲሲና አካባቢው ነዋሪ ሆኑ የተለያዩ ሀገራት ተወላጆች ናቸው።
ባለፈው ቅዳሜ ነሐሴ 18 2016 ዓ.ም ተመረጥ ከተከናወነው ከዚህ አስደሳች ምሽት አዘጋጆችና ተዋናዮች ሶስቱን ጋብዘናል። እነሱም አብረውን ያመሻሉ።
ከእሁድ ነሐሴ 26 2016 ዓ.ም ተመረጥ ዝግጅቶቻችን ጋር
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ ነን። ሰላም ጤና ይስጥልን፣ እንደምን ሰነበታችሁ? ውድ የራዲዮ መጽሔት ተከታታዮች
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። እናንተም አብራችሁን አምሹ።
አሁን የሰዓቱን ያለም ዜና እናስቀድም፣ እንዳትሄዱ።
እንደምናመሻችሁ፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። እስራኤል የስድስት ታጋቾችን አስክሬን ጋዛ ውስጥ ማግኘቷን በዛሬው ዕለት አስታወቀች። ከነዚህ መካከል በሐማስ ከተያዙና በእጅጉ ታዋቂ ከነበሩት መካከል አንዱ የነበረው ወጣቱ እስራኤላዊ አሜሪካዊ ሄርሺ ጎልድበርግ ፖሊን ይገኝበታል። ከዓለም መሪዎች ጋር የተገናኙት ወላጆቹ ነፃ እንዲወጣ ግፊት ሲያደርጉ ቆይተዋል። እስራኤል ጦር በስፍራው ከመድረሱ ጥቂት ቀደም ብሎ ስድስቱም ታጋቾች መገደላቸውን አስታውቋል። የታጋቾቹ አስክሬን መገኘት ብዙ እስራኤላውያን ለአስር ወራት የዘለቀውን ጦርነት ለማቆም ከሐማስ ጋር በሚደረግ ስምምነት ታጋቾችን በሕይወት መመለስ ባለመቻላቸው ተጠያቂ ባደረጓቸው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ሕዝባዊ ተቃውሞ እንዲካሄድ የሚጠይቁ ጥሪዎችን ቀስቅሰዋል። ድርድሩ ካላንዳሽ ስምምነት ለወራት መጓተቱ ይታወሳል። ኔታንያሁ ርኅራኄ በጎደለው መንገድ ታጋሾችን ገድሏል ያሉት ሐማስን ሀገራቸው ተጠያቂ እንደምታደርግ ተናግረዋል። ታጋሾችን የገደለ ስምምነት አይሻም ያሉት ኔታንያሁ ታጣቂውን ቡድን ድርድሩን በማደናቀፍ ከሰዋል። ታጣቂዎቹ የ23 ዓመቱን ሄርሺ ጎልድበርግ ፖሊንና አራት ታጋሾችን ያፈኗቸው ጥቅምት 7 ሐማስ በደቡብ እስራኤል እየተከናወነ በነበረው የሙዚቃ ዝግጅት ላይ ጥቃት በከፈተበት ወቅት ሲሆን ይህ ክስተት የጦርነቱ መነሻ ሆኗል። ከበርክሌይ ካሊፎርኒያ የመጣው ሄርሽ በፈንጂ ጥቃት ምክንያት እግር አጁን አጥቷል። በሚያዝያ ወር ላይ ሐማስ ባሰራጨው ቪዲዮ በሕይወት መኖሩና ግራጁን እንዳጣ የታየ ቢሆንም በምላሹ መንግሥት አጋሾችን ለማስለቀቅ የበለጠ እንዲሠራ የሚያሳስብ አዲስ ተቃውሞ በእስራኤል አስነስተዋል። እስራኤል ጦር በተጨማሪም ከሙዚቃ ዝግጅቱ ላይ የታፈኑት የ5 ዓመቱ ኦሪ ዲኒየኖ፣ የ24 ዓመቷ ኤደን የሩሻልሚ፣ የ27 ዓመቱ ኦልሞግ ሳሮዝ እና የ33 ዓመቱ አሌክሳንደር ላቦኖቭ ከሟቾቹ መካከል መሆናቸውን አስታውቋል። ስድስተኛዋ ሟች የ40 ዓመቷ ካርሜል ጋት ቤሪ ከሚባለው አርሶ አደር ማህበረሰብ የታገተች እንደነበረ ተገልጿል። አስክሬኖቹ የተገኙት በደቡብ ጋዛ በምትገኘው ራፋ ውስጥ ካለው ዋሻ መሆኑን ጦሩ አስታውቋል። ዋሻው ከሳምንት በፊት ካይዲ ፋርሃን አልካይዲ የተሰኙ የ52 ዓመት ታጋሽ በሕይወት ከተረፉበት ስፍራ 1 ኪሎ ሜትር ርቆ እንደሚገኝ ተነግረዋል። ሐማስ ታጋሾችን ለመልቀቅና በምላሹም ጦርነት እንዲቆም እስራኤል ኃይሎች እንዲወጡና ቁልፍ ሚና ያላቸው ተዋጊዎችን ጨምሮ ከፍተኛ ብዛት ያላቸው ፍልስጤማውያን እስረኞች እንዲለቀቁ መጠየቁ ይታወሳል። አይዛታል ሪሽቅ የተባሉ የሐማስ ከፍተኛ ባለስልጣን ሐማስ በሐምሌ ወር እንደተስማማበት የገለጸውና በአሜሪካ የተደገፈው የተኩስ አቁም ሐሳብን እስራኤል በትቀበል ኑሮ ታጋቾቹ በሕይወት ይተርፉ እንደነበረ ተናግረዋል። የታጋቾች ቤተሰቦች ሀገሪቱ ውስጥ የሚደረግ እንቅስቃሴ እንዲቆም ጥሪ አቅርበዋል። ነትንያሁ ሐማስ እስኪጠፋ ድረስ ጦርነቱ እንደሚቀጥል ገልጸው ታጋሾችን ወደ ቤት ለማምጣት ወታደራዊ ግፊት እንደሚያስፈልግ ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። የቀድሞው ኢራን ፕሬዚደንት ኢብራሂም ራይሲ የተገደሉበት የሄሊኮፕተር አደጋ በዋነኝነት የተከሰተው ከባድ ጭጋግ ባካተተ የአየር ሁኔታ ምክንያት መሆኑን የመጨረሻ ምርመራ ውጤቶችን ዋቢ ያደረገው የኢራን መንግሥት ቴሌቪዥን እሁድ ዕለት ዘግቧል። የሀገሪቱ መንፈሳዊ መሪ አያቶላ አሊ ኮሚኔ ተኪ ሊሆን ይችላሉ በሚል ሲታዩ የከረሙት ወግ አጥባቂው ፕሬዚደንት ኢብራሂም ራይሲ በግንቦት ወር በአዘርባጃን ድንበር አቅራቢያ በሚገኝ ተራራማ አካባቢ ነበረ ሄሊኮፕተራቸው ተከስክሶ ሕይወታቸው ያለፈው። የኢራን መንግሥት ቴሌቪዥን እንደዘገበው የሄሊኮፕተሩ መከስከስ ዋናው ምክንያት በአካባቢው ያለው የአየር ሁኔታ አስቸጋሪ መሆኑ ነው ሲል የመጨረሻው ምርመራ ውጤት መደምደሙን አስታውቋል። ድቅድቅ ጭጋግ ራይሲና ባልደረቦቻቸውን ይዛ የነበረችው ሄሊኮፕተር ከተራራ እንድትላተም ምክንያት መሆኑን ጉዳዩን ያጣራ ዘንድ በኢራን ጦር የተሾመው ከፍተኛ ኮሚቴ ያወጣው ዘገባ አመልክቷል። የኢራን ጦር ቀድሞ ባወጣው ሪፖርት ላይ ከአደጋው ጋር በተገናኘ የስህተትም ሆነ የጥቃት ማሳያ ማስረጃዎች በምርመራ ወቅት እንዳልተገኙ አስታውቆ ነበረ። ዘገባው የሮይተርስ ነው። የሩሲያ ባለስልጣናት ዩክሬን እሁድ ማለዳ ላይ በሞስኮና በቴበር ክልሎች የኃይልና የነዳጅ ማጣሪያ ፋብሪካዎችን ጨምሮ በርካታ የሀገሪቱ ክልሎች ላይ ያነጣጠረ የሰው አልባ አውሮፕላኖች ጥቃት ማድረሷን ገለጹ። በመንግስት የሚተዳደረው ታስ የዜና ወኪል የሩሲያ መከላከያ ሚኒስትርን ጠቅሶ እንደዘገበው የሀገሪቱ የአየር መከላከያ አውታሮች 158 ሰው አልባ አውሮፕላኖችን አውድመዋል። ሚኒስቴሩ በቴሌግራም እንዳስታወቀው ከዩክሬን ጋር በሚያዋስኑት የኩርስክ፣ ብራንስክ፣ ቮሎኒቴዝ እና ቤልግሮድ ክልሎች ቁጥራቸው 122 የሆኑ ድሮኖችን ማርገፉን አስታውቋል። ከሩሲያ የተሰጡ መግለጫዎችን በተናጠል ማረጋገጥ አልተቻለም። በዩክሬን በኩል የተሰጠ ማስተያየት የለም። የአሁኑ ጥቃት የተፈጸመው ከ200 በላይ የሩሲያ አውሮፕላኖችና ሚሳይሎች በዩክሬን የኃይል መሠረተ ልማት ላይ ያነጣጠረ ከግዙፎች መካከል አንዱ መሆኑ የተነገረለትን ጥቃት ከፈጸሙ ከጥቂት ቀናት በኋላ ነው። የሩሲያ ወታደሮች ምስራቃዊ ዩክሬን በተለይም ዶኔትስክ አካባቢ ግስጋሴ እያደረጉ እንደሆነ እየተነገረ ባለበትና ዩክሬን በሩሲያ ኩርስክ ግዛት ጥቃት በመሰንዘር ወደፊት መግፋቷ ከተዘገበ አንድ ወር ሊሞላው በተቃረበበት ወቅት ነው የአሁኑ ጥቃት የተሰማ። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከምሽቱ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ዕለቱ እሁድ ነሐሴ 26 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችን እንዘልቃለን።
አሁን ቀዳሚ ያደረግነውን ዜማ እናስከትል። Yeah.
ተወዳጁ ድምፃዊ ሚካኤል በላይነህ አዳዲስ ዜማዎች በማለዳ የተሰኘችው ነበር ያሰማናችሁ። ሚካኤልን እናመሰግናለን።
መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
ምንሻ የሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም
ከ11ዱ የተፋሰሱ አገሮች ለአብዛኞቹ የህልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ህዳሴ
በርካታ ዓመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዘዋዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል።
ባጭሩም የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ነው።
የመልካም ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ
ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ
ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ
የህዳሴ ግድብ ቃል ኪዳንስ በርግጥ ይይዝ ይሰምር ይሆን?
ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች
እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ ሶስት የጉዳዩ አዋቂ ባለሙያዎችን ጋብዘናል።
እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በመታስተዋውቁበት ብንደረደር።
እሺ አሉላ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ በተለይ ዋና አየር ንብረት ከምሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር ምሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንክ ዩ አሉላ ድሉ ስለሰጠኝ። ስሜ ማህሙድ ሸትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት PhD ወስጃለሁ። ናይል ኢን ዘ ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤንድ ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊአስፓየር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ። የህግ ባለሙያ ነኝ።
እሺ አመሰግናለሁ አሉላ ስለጋበዝከኝ። መጠላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ትሬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊያስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል፣ ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
መልካም፣ ለትውውቁ አመሰግናለሁ። እንግዶቼ፣ ከነገሩ እንብርት እንነሳ። ለጠቅላላው ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንደረደር፣ ዶክተር ጥሩሰው እንደ ትውውቁ ሁሉ ይህንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋር ነው ያለ ነው ዶክተር ጥሩሰው? የህዳሴ ግድብ ጉዳይ ሲነሳ፣ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈለጉት አዎንታዊ ለውጦች ሲታሰቡ?
አመሰግናለሁ አሉላ፣ በጣም መሰረታዊ የሆነ ጥያቄ ነው ያነሳው። የቱ ጋር ነው አሁን ብንል፣ እንደ ቴክኒካል ሰው እኔ ተጠናቅቋል ነው የምለው። ግን ቁጥር ካስፈለገ ምናልባት ለአድማጮች፣ ዛሬ ሰዓት ያለ ነው 4 ተርባይኖች ተክለናል። አራቱ ደግሞ ወደ 30% የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው። ሙሉ ሲሆን 5150 ሲሆን እነኛ አራቱ ደግሞ 1550 ሜጋዋት የሚያመነጭ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም ጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው። ግን አንድ መሰረታዊ ሆነው ምንድን ነው በፊትም በኔጎሽሽም ላይ ኔጎሽት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን የሚባል ነገር አለ መስራት ሲጀመር። ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው። ያ ደግሞ ከ49 ቢሊዮን ሜትር ኪዩብ በላይ ከሆነ ኦፕሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለ ነው እስከ 62 ቢሊዮን ኪዩቢክ ሜትር የሚሆን ይዘናል። ሲሞላ 74 ቢሊዮን ኪዩቢክ ሜትር ነው የሚሆነው። ካሉት ደግሞ ከ13ቶቹ 4 ተርባይኖች ይዘናል ማለት ነው። እና ይሄንን ማመንጨት እንችላለን። ግን ወደኋላ እንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም።
ትክክል። ወደ ዋናው በር መግቢያ አድርሰውን ነው ያቆሙት። ትልቁ ጥያቄ ይመስለኛል መግደላዊት ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብጽና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውም እና የህዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬም ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ አይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበት እና የበረታ ፈተና የታመሰች ያለችበት ነው ረሃብና ድርቅን ጨምሮ። ግብጽ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነች እና ይሄ ሁኔታ ምን ቀየረ መግደላዊት?
እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው። ፍትሃዊ ያልሆነ አጠቃቀም አለ። ስለዚህ ህዳሴ ግድብ ባይሆንና ሌላ ምንም አይነት ፕሮጀክትም ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ህዳሴ ግድብ አወዛጋቢ ነው የሚለውን ፍዙም አልቀበለውም። አትሊስት ከኢትዮጵያ ሳይድ ህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ፣ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያ ብቻ ሳይሆን ለተፋሰሱ ሀገራት ትልቅ የስታትስ ኩ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሃን ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ዘ ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ጥረት ይህን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን፣ ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያ እና ወደ ላይኛው ተፋሰስ ሀገሮች ያመጣዋል። ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሃ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት
አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሐመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም አልፎ ተርፎ እንዲፈረም እንቅስቀለን ለነሱ ሁሉ እንቅስቃሴዎች ኤነርጂ ኃይል ሰጥቷል። ስለዚህ ግዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም የሚካድም አይደለም። ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል አሁን ይችላልን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሴናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድነው ኢምፕሊኬሽኑ የህዳሴ ግድብ አባይ ተፋሰስ ላይ በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለ።
መልካም መግደላይት በዝርዝር ነው የተመለከትሽው የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች አባይን ልጅ ውሃ ጠማው እስከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለው ታውንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች በተለያዩ መንገዶች የግብጽ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከህግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለአመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከህግ አንጻር እነኚህን የተፋሰሱ አገሮች ጥቅም በተማከለ መልኩ ለማስተበቅ ምን አይነተኛ ለውጥ ያስከትላል? ከህግ አንጻር መግደላዊት ቀደም ብላ ዋና ዋና የምትላቸውን ችግሮች አንስታልናለች።
እሺ አመሰግናለሁ አሩላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው። ስታተስ ኮ ላይ ቅድም መግለላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብጽና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት 55 ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን በ1959 በተስማሙ ስምምነት ግብጽ 55.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች መብት አላት ይላል። ከዛ በተጨማሪ ሱዳን 18.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች። 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩሰውም በኋላ ላይ ሊጨምርበት ይችላል የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው 85-84 ቢሊዮን ኪቢክ ሜትር ውሃ በላይ ነው እና አናካውንትድ የሆነ ውሃ አለ። ያንንም በጠቅላላ የምትጠቀመው ግብጽ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመረው።
አብላጫውን ወይንም ከፍተኛ መጠን ያለው ውሃ ያበረከተች ይያልከን ነው?
አዎ ያበረከተች። የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩታብል ወደ ሆነ ወይንም ደግሞ የፍት እና የረተ አጠቃቀም ሂደት ውስጥ መግባት የጀመረው ማለት ነው። ሶ የህዳሴ ግድቡ ሲጠናቀቅ ይሄንን ያለውን ስታተስ ቆ ኢትዮጵያ ምንም ማስተቀምበት ግን የታስኛው ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታተስ ቆ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይንም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ዲጁር የምንለው ደግሞ አለ ዲጁር የምንለው ማለት ከህግ አንጻር ደግሞ ምንድነው ያለው ኢምፕሊኬሽን ስንል ስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይንም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በ1959 የተስማሙ ስምምነት መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በ1995 አካባቢ ጋር የጀመረ ከዛ በኋላ 97 ላይ በትክክል ኔጎሺዬሽን ያደረጉበት ከ10 ዓመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ 40 ምናምን አንቀጾች አሉት። ትልቅ የሆነ ዶክመንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋተር ሎው የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን እነሱም የነሱ ነጠብራቅ ነው። እነሱም በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰስ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የነሱን በፊት የነበረውን ሱዳንና ግብጽ በ1959 ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት ቻይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ተወጣው ያ ካለቀ በኋላ ኢትዮጵያ እንግዲህ በዓለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዚህ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዚህ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይሄንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ ያስገዳጅነት ኃይል የማይኖርበት ሰርከምስታንስ ይኖራልና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀርዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጀስት ማድረጋቸው ሪኮመንድ ማድረጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ይችላልች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደትና እሱን እንደ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ ቤዚኑን ሰስተነብል ወደ ሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አላ
መልካም ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን እናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮኦፕሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ? የትኞቹስ ገና የሚቀጥሉ ፈተናዎች ይሆኑ?
በጣም ጥሩ ጥያቄ ነው አዱላ። ብዙ ሁኔታ ነው ያለፍነው። ዶክተር ማህሙድ እንዳነሳው ግብጽና ሱዳን የሚጠቀሙት በ1959 ያለ ህግ ሆኖ 100% የአባይን ውሃ የመጠቀም ሁኔታ እኛ ይገባናል ለሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በ2015 በፈረንጅ አቆጣጠር ኮኦፕሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችውና በጣም ትልቅ ችግር ነበር ለመናገር። ዞሮ ዞሮ ግን ምን ያህል ነው ሌሎችን በማይጎዳ ሁኔታ የሚል ነውና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል አለው በአንድ በኩል። ምክንያቱም 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር ማህመድ ነሳው ተጨምሮ ሌላውም ረድቶናል እና ኢትዮጵያ ነሳችው ትክክለኛ ነው ጥሩ እየሄድን ነው ለምለው እንግዲህ ጠቅል ሳደርገው
መግደላዊት ወደ አንቺ ልመለስ ነው። በግድፍ ነው እኔ በአማርኛ የመለስኩ ያለሁት ምናልባት ጥቅም ላይ የዋለ የምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፍ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደ ኋላ ልመለስ መግደላዊት። ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በአገሩ ላይ በህዝቡ ላይ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል። ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ ያባይን ልጅ ውሃ ጠማው የሆነ ከዛ ሁሉ ሀብት ተጠቃሚ ላልሆነ አገርና ህዝብ በርግጥ ይሄ አሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በህይወቴ ላይ ያመጣል ለሚል ዜጋ በኤሌክትሪክ አቅርቦት፣ በኃይል አቅርቦት በጠቅላላውም ሆነ በኢኮኖሚና ተያያዥ ጥቅሞች እንደ ሀገር የሚያበለጽግ የሚያለማው የልማት ጥቅሞችም አብረው የሚታዩ ካሉ በዚህ ደረጃ የትኛው በርግጥ ተጨባጭ ነው፣ ቅርብ ነው ማለት ይቻላል? በተለይ ደግሞ ስር የሰደደ የኤሌክትሪክ አቅርቦት ችግር ላለበት ሀገር ይሄ ምን ይለውጣል?
ሁሉም ኢትዮጵያዊ መጥቄ ይሄ ነው። የህዳሴ ግድብ የኢትዮጵያ ውሃ ለኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ 5150 ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነጻጸር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን 4 ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ኃይል አቅም 4800 ሜጋዋት አካባቢ ነበር። 5000 በለው ለቁጥር እንዲመች። ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በጥፍ ነው የሚጀምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ 2022 ላይ ስራ የጀመሩት 2 ተርባይኖች 2 ባለ 375 ሜጋዋት ተርባይኖች ነበሩ። 750 ሜጋዋት አቅም ያለው ኃይል ነው ወደ ግሪዳችን የተጨመረው። 700 ሜጋዋት ከሁለት ተርባይን ማለት አገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት 2 ባለ 400 ሜጋዋት ተርባይኖች ተጨማሪ 800 ሜጋዋት ኃይል ነው ወደ ግሪዳችን የጨመሩት ማለት ነው። እነዚህ ሁለቱ ተደምረው ነው ግርድ አሁን ባለበት አቅም 1550 ሜጋዋት ወደ ግሪዱ ተጨማሪ ኃይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ኃይል ካስታወስ ከ4800 አገራችን በሙሉ 120 ሚሊዮን ህዝብ ያለን ኢንዱስትሪ በሙሉ ምንም ኃይል የሚጠቀም ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የሱን 1/3 ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ just ማሰብ ነው አይደለም? ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን 1550 ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛው ወይም በሌላኛው ሳይድ ያለው ደግሞ ምንድነው? የተመረሰውን ኃይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢዩሽን ሲስተም ይሄ ትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ኃይል ማምረታችን የሀገራችንን አቅም ይጨምራል። ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዞ የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢዩሽን ላይናችን ትራንስሚሽን ላይናችንን በደንብ ማስፋት አለበት። ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድነው? የህዳሴ ግድብ ፕሮጀክት ሁለተኛ አመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ኃይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ኃይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ የቤት ስራ መስራት አለብን። ሁለቱ ነገሮች ኃይል ማምረቱ እና ኃይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ኃይል ከማምረት አቅም አንጻር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው ለሀገር ውስጥም ለኤክስፖርትም ብንለው። ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ለመስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሶ እና ዶክተር ማም ይጨምሩበት።
መልካም፣ ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ። ዶክተር ጥሩሶ ያልተነሳ ሀሳብም ካለ ከዚህ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን ማቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ ማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመክፋት ምንድን ነው የሚጠይቀው? ሁለተኛ ያቅምም የፍላጎትም ቀድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደማይ በርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋሉ? በምን መልኩ ነው የሚቀጥለው ምዕራፍ የሚከደው? ቀደም ብሎ በተነሱትም ላይ የሚታከለ መስፈሎትን አንድ ላይ ማንሳት ይችላል። ክብራትና ክብራን የራዲዮ መጽሔት ተከታታዮች ወጋችን አልተቋጨም። ተከታዩን በነገው ምሽት ዝግጅታችን ይዘን እንመለሳለን።
ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም
በውሃ ጉዳይ የሚነሱ ዓለም አቀፍ ዝግቦች የሚዳኙበትን ህግ አዋቂው ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን።
በዝግጅታችን መክፈቻ ያነሳንላችሁን ጥያቄ በማስቀደም ወደ ሌላው የምሽቱ ቅንብር እንወሰዳችሁ።
በልዩ የጉጉት ስሜት የተዋጡ ታዳሚዎችና እነተም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ላፍታ በመናባችሁ ትስሉ ዘንድ ነበር ግብዣችን።
ስፍራው የዋሽንግተኑ የበርካታ ቤተመዘክሮች ባለቤት የሆነው ስሚትሶኒያን የተባለው ተቋም ብሔራዊ ቤተመዘክሮች አንዱ
የአፍሪካ የስነ ጥበብ ቤተመዘክር።
ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች፣ ድንቅ የሙዚቃ ቅኝቶች።
ከሶስቱ እንግዶቻችን አንዷ ድምጻዊቱ ሙኒት መስፍን ዜማዎቿን በምትጫወትበት ወቅት ያንዳንድ እውቅ ድምጻውያን የሙዚቃ ስራዎችና የኢትዮጵያን ባህል ጭምር በመጠኑም ቢሆን የተዋወቀበት ምሽት ነው።
ታዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው።
ከታዳሚውም የሚበዙት ታዲያ ነጭ፣ ጥቁር፣ አፍሪካዊ፣ እስያዊ በአጠቃላይ የዋሽንግተን ዲሲና አካባቢው ነዋሪ ሆኑ የተለያዩ አገር ተወላጆች ናቸው። ወደ ቆይታችን እንወሰዳችሁ። እንግዶቼ እንኳን ደህና መጣችሁ። ሶስት እንግዶች አሉኝ በስካይፕ መስመር፣ ሚካኤል አባየሁና ሙኒት መስፍን። እዚህ ስቱዲዮ አጠገቤ ደግሞ ቴዎድሮስ አክሊሉ አለ። ሙኒት፣ ለዝግጅታችን መክፈቻ እስኪ ወደዚያ ምሽት ሰጅን ከመድረክ ሆነሽ የሙዚቃ አጋሮችን ታስተዋውቂበት ወደ ነበረው ስሜት መልሽን።
በኪቦርድ ቴዎድሮስ አክሊሉ ይገኛል። አጠገቤ ደግሞ በከበሮ ኦን ዘ ድራምስ ሚካኤል አባየሁ አለ። ከጎናችን ደግሞ አንዲ ቤተ ዜማ በጊታር፣ ኬኒ አለን በቤዝ፣ ከዛ ደግሞ ሰጠኝ በማሲንቆም ነበሩ መድረክ የነበሩት። እኔ ደግሞ ሙኒት መስፍን ናሽናል ስሚትሶኒያን ሙዚየም ኦፍ አፍሪካን አርት በጣም ደስ የሚልና በጣም አሪፍ ቅዳሜ ነበር ያሳለፍነው።
እርግጥ ግሩም ቅዳሜ ምሽት ነበረ። ሙኒት፣ እንደ መድረክ ሁሉ የሙዚቃ አጋሮችሽን ደመቅ አድርገሽ ላስተዋወቅሽበት አመሰግናለሁ። የመድረኩን ስሜት ቀረብ ባለ ሁኔታ እንዲያዩ የሚያደርግ ይመስለኛል። አድማጮቻችን ከስፍራው ባይገኙም መንደርደሪያው ጥያቄ ምን አገናኛችሁ ይመስለኛል። እርግጥ ነው ሙዚቃ ነው ያገናኛችሁ በህይወትም በዛ መድረክም። ቴዲ እንሳሹ ነበርክና እንዴት አንድ ቦታ ልትገኙ ተቻላችሁ? የዛን ቦታና እለት ሁኔታ ምንሻ ብታስተዋውሰን።
እሺ፣ እንግዲህ እንደምታውቀው ሁሉም በየፊናቸው ማስተሮች ናቸው እና የኔ ብቻ አይደለም የሙኒትም ነው የሚካያስም ነው የሰጠኝም ነው የሁላችንም ፕሮጀክቶችን የተከታተሙት እንደዛ ነው የሚገበኝ። አንድ ነገር ነበር እዛ ውስጥ ራሳችንን የሚያገኘንበት ነገር ለዚህ ነው እንደው ሁሉም በፈቃደኝነት የሰራው ዳውም የቡሄን በዓል በነፃን የሰራ በስሜት ማለት ነው። መጀመሪያ ቀን የተገናኘነው የቡሄ በዓል ላይ ነበር እና ህብረተሰቡ የሚያስፈልገውን ሙዚቃ ሰጠኝ ነው እሱ ነው ዋናው ልቡ። ግን እሱ ዙሪያ እኛ ደግሞ የዘመናዊ ሙዚቃ ስናቀርብ እዛ የነበረውን ወጣት ጆሮ ለመያዝ የቻለን ይመስለኛል። እና አንደኛውም ትልቅ የኛ ዓላማ እዚህ የሚያድጉትን ልጆቻችንን ተውጠው እንዳይቀሩ ከበፊቱ ጋር ግንኙነት እንዲኖራቸው ፍቅር እንዲኖራቸው እንዲቀጥል ፍቅራቸው አዲስ መልኩ ደግሞ እነሱ እንዲያዋጡ ለሱ በሚኪያስም በፊናው ሙኒትም በፊናው ሁላችንም ይህን ነው የምንሰራው እና ተገጣጠመልን።
ግሩም ተገጣጥሟል። ቀደም ብላ ሙኒት እንደገለጸችው ስሚትሶኒያን አፍሪካን አርትስ ሚዚየም ሳውንድስ ኦፍ አፍሪካ ካንሰርት ሲሪስ ይላል። የአፍሪካ ድምጾች እንግዲህ በተከታታይ የሚካሄድ ስነ ስርዓት መሆኑን ነው የሚጠቁመው። ሚኪያስ፣ ካንተ ጋር የረዘመ ቀጠሮ ነበረን። ሙዚቃ ዝግጅታችሁ ባለበት ቦታ ተገኝቼ አንድ ቀን ከነ ሙዚቃ መሳሪያቸው ዲህ አመጣቸዋለሁ የሚል ተስፋ ነበረኝና ቢዘገይም ዛሬ ተገናኝተናል።
አዎ፣ በደንብ የሚገባ በዛ ላይ ብዙ ጊዜ ከተለያዩ ሙዚቃ ዝግጅቶች ከተለያዩ የሙዚቃ ግሩፖች ጋር በምንጫወትበት ጊዜ ድጋፍ ስለማይለየን እናመሰግናለን።
ለመልካም አስተያየት እኔም አመሰግናለሁ ሚኪያስ። ቅድም ሙኒት እንዳስተዋወቀችው እዚህ ዋሽንግተን ዲሲ አካባቢ ብቻ ሳይሆን ተዘዋውራችሁ በምትሄዱባቸው አካባቢዎችም ድራምስ በከበሮ ተጫዋችነት በስፋት ትታወቃለህ። የሙዚቃ አጋሮች ብዙ ናቸው ከተለያዩ የሙዚቃ ባንዶች ጋር። ይበልጡን ደግሞ ለረጅም ዓመታት የተጫወትከው ፊደል የተባለው ባንዳችሁን የምትመራው የምታስተባብረው ሙዚቃ ቡድን ጋር ትታወቃለህ። ለኑሮህ ለመተዳደሪያ ሌላ ስራ ትሰራለህ? ነገር ግን ዘወትር መገኛህ ሙዚቃ ነው። የህይወትህ አንድ አካል ምናልባትም ትልቁ መሆኑን መረዳት አያዳግትም። ይሄ ምናልባትም ለሁላችሁም ይሰራ ይሆናል። ለሁሉም ግን ለዓመታት ይህን ማድረግ እንዴት ተቻለ ለሚልህ ምንድን ነው ያንተ ምላሽ?
በጥሩ አይነት ሁኔታ ልክብት ነው ማለት መቶም አትችለው ከተፈጥሮ ነው የመጣው። ይሄ ፍቅሩ ውስጥ ካለ እግዚአብሔር እድሉ ሰጥቶ እሱን የማዳበር ሁኔታ ተመቻችቶ ሁላችንም የተለያየ ድብቅ የሆነ ስጦታዎች አሉ። በተለያዩ አይነት በአርትም ይሁን በቪዥዋል አርት በሙዚቃም ይሁን በጨዋታ ቀልድም ይሁን በሁሉም ነገር እና እሱን እድል ኖሮን አዳብረን ከህይወታችን ጋር አብረን ማድረግ የምችልበት ሁኔታ ሲፈጠር ማጅክ ነው ማለት በቃ ቲንክ የህይወት ሚስጥሩ ይመስለኛል። ያንን የምትወደውን ነገር አግኝተ ምንም ቢሆን በቃ ችለ ሳክሪፋይስ ልል አልፈልግም፣ ግን በቃ ጊዜውን ሰጥኸው ወደ ምትወደው ነገር ህይወትን የሚያፈሰን ነገር ላይ ካገኘ ትልቅ ስጦታ ይመስለኛል እሱን አግኝቶ እዛ ላይ ማድረግ። እና ሙዚቃ እንደዛ ነው። ፈልገውም ባትፈልገውም ፍቅሩ ካለ እና እዛ ውስጥ ከገባ ሌላውን ነገር እያመቻቸ ታብቃቃለህ። እና ብዙ ጊዜ ቀላል አይደለም። በቃ ሙዚቃ የመንፈስ ምግብ ለም ለሁላችንም ለነብሳችን ጠዋት ስንነሳም ሙዚቃ መሰማ አይነት አለን። በተለያየ ባህል ይሁን በተለያዩ በእምነት የምትከተል ሁሉም ላይ ብቻ ሙዚቃ ሁላችንም ላይ ልክ እንጅል የሚያስነሳ አንድ ኃይል ነው ብናቆም ባናቆም። ግን ያን ያህል ሆኖም ሙዚቀኞች ያን ያህል ተፈላጊነት ኖሮት ያን ያህል ምድር ላይ በቃ አንድ ከሚባሉ ነገሮች አንድ ሆኖ በተለይ በኛ ሀገር እኔን ያለ ኑሮውን ለመግባት የምችልበት ስራ አይደለም። ብዙ አይተናል ከኛ ያለፉ በጣም ሆዳቸውን ነፍተው ሙዚቃ ግን ለራሳቸው ምንም ኑሯቸውን እንኳን በስነስርዓት ለመደገፍ ያቻሉበት ሁኔታ ላይ ደርሰዋል። እና እሱ ያሳዝናል። ግን በመጠኑ ባለንበት ሁኔታ ሌላ ነገር አድርገን ህይወታችን አሸንፈን የምንወደውን ነገር አድርገን እሱም ደግሞ ከመላው ህብረተሰብ ጋር አብረ የምትሸር የምታደረገ ነገር ነው። እሱ ነው የሚረዳ እና የሚደግፈን
የሚያግባባ ይመስለኛል። ምትሀት ነው ብልሃል ሚኪያስ። በርግጥም ምትሃት ነው ለታዳሚዎቻችሁ ጭምር የሚከፈል ዋጋ መኖሩንም አስረግጠሃል። እሱም የሚያግባባ ይመስለኛል። እንግዲህ የህይወታችሁ አካል ነውና አጫዋታችሁ በመድረኩ ያቀረባችሁት የሙዚቃ አጫዋት በታዳሚው ላይ ያሳደረውን ስሜት በምን አይነት ስሜት እንደተከታተሉ አንዳንዶቹን መጠየቅ እድል አግኝቼ ነበርና ስለ ኢትዮጵያ ሙዚቃ ምንም የማያውቁ ሰምተውም የማያውቁ ሰዎች ሁሉ ነበሩበት። ግን በጣም በተለየ ስሜት ሲያጣጥሙ ነው ያገኘኋቸው። የታዳሚው ስሜት የሚጋባ ነውና ብዙዎቹ ወጣቶች ናቸው። ቀደም ብዬ እንደጠቆምኩት ከኢትዮጵያውያን ውጪ በርካቶች አሉበት። ሙኒት ወዳንቺ ልመለስ። መድረክ ላይ ሆነሽ ስትመለከቺው የታዳሚውን ስሜት ዙሪያውን ግርግዳ ተደግፎ ሲመለከቱ ከነበሩት ውጪ አብዛኞቹ መቀመጫ ወንበር በሌለበት ሙሉን ጊዜ አዳራሹ ወለል ላይ ተቀምጠው ነበር ሲከታተሉ ያመሹት።
ቀደም እንዳለው ሙዚቃ ለኔ የመንፈስ ምግብ ኃይል ልውውጥ ነው። እኛን ተጣለን እነሱ ይሰጡናል አይነት ነገር ነው። ስለዚህ በዚህ መሐከል ውስጥ ደክሞን ብንገባ ኃይል የምናገኝበት ነገር ነው ብዬ ነው ማስበው። እና መጀመሪያ ላይ ስናወራ እንደውም ሰዎች እየተንጎራደዱ ወደታቸው ላይ እየተዟዟሩ የሚልም ስሜት ነበር። ስለ ኮንሰርቱ እንዴት ነው የሚሆነው የሚለው ነገር እንድናስብና ልክ ከመጀመሩ በፊት ተሰምቶ ነበር አይ እዚሁ ቁጭ ይመስለኛል ወንበር ይጣሁን ተባብለን ከኦርጋናይዘሮቹ ጋር በጣም ቤቱ ሙልት ነው ያለው። እና የኢትዮጵያ ሙዚቃ ለመስማትም ይሄን ያህል ሰው መምጣቱ ገና ከዛ ይደምራል ደስ ይላል። ሳውንድ ኦፍ አፍሪካ ብሎ ዝም ብሎ በቃ ምን ይሆን ደሞ ብሎ ለማየት የመጣም ይኖራል። በቃ ሆን ብሎ ፈልጎም የመጣም ይኖራል። ሁሉም አይነት አለ። ኢትዮጵያኖችም ይኖራሉ እሱም ሁሉም አለ። እና ከነሱ ጋር አንደኛ ነገር መኖራቸው በጣም እናመሰግናለን። ሁልጊዜ ሰው ሲመጣልን ላይቭ ሙዚክ ሰው ከሌለ ትንሽ ያሳዝናልና ሰው ሲኖር ኢትስ ናይስ። ከዛ ግን በሙዚቃ ውስጥ እንደገና ቀደምትን ቴሪ እንዳለው ስለ ሙዚቃው ስለ አመጣጡ ስለ መሳሪያው ስለ ይዘቱ እሱን ደግሞ ስናስረዳ በደንብ ቃ ኦ ነው እንዴ ብለው የሚነቃነቁ አንገቶችና ራሶችም ነበሩና እሱንም ማየት የሆነ ከዜማው ብቻ ከግጥሙ ብቻ ከሙዚቃው ብቻ ሳይሆን እንዳልከው ላይክ ከዛም በላይ ነው። ዞሮ ዞሮ ለኔ ላይቭ ፐርፎርማንስ በቃ እንደዚህ መድረክ ላይ መጫወት ሁሌም የሚያስደስተኝ ነገር ቢኖር ያ ነው። ፐርፎርሚንግ ስቴጅ ላይ ፐርፎርም ማድረግ ነው። እና ሁሉ ጊዜ መጨረሻ ላይ ሲያልቅ ያው አድሬናሊን የሚል አንድ ሆርሞን አለ። እሱ እስኪሰክን ራሱ ሰዓታት ይፈጃል። ምክንያቱም በቃ ብዙ ነገር በዛ ሰዓት ውስጥ የማይተዋወቁ ሰዎችን እንደ አንድ ማህበረሰብ እንደ መፍጠር ነገር ነው። ዩክሬን ኮሚኒቲ እና እዛ ኮሚኒቲ ፈጥረሃል በዛ ደቂቃ ውስጥ በሙዚቃ ውስጥ። እና እንደ አስማት የሚመስል ስሜት አለው። ግን በቃ ከድሮም ጀምሮ ያለ ነው። ቅድም ይያስም እንዳለው ውስጣችን ያለን ዜማ these elements ከልጅነታችን ከመወለዳችን በፊት እስከ ሞታችን ድረስ አብሮን ያለ ነገር ነውና ባህል ቋንቋ ብዙ ነገር ምንም ሳይገድበው ሰው ሁሉ የሰማውን ተቀብሎ ደስ ብሎት ሲሄድ ማየት በጣም ትልቅ አጋ እና ስጦታ ነውና ለኔ ትልቁ ደስታዬ መድረክ ላይ ያንን የሃይል ኤክስቼንጅ ሰርኩለር የሆነ ሳይክሉን ማየቱ እና መኖሩ በጣም ለሁሉ ነገሬ ብዙ ደስታ የሚሰጠኝ ነገር ነው። እና ደስተኞች ነበር
ደስተኞች ነበራችሁ። ሌላውንም እንዳስደስታችሁት ከሚኪያስ በተስማማ መልኩ አስማት ነው ብለሻል ምታት ብሎን ነበረ ሚኪያስ አዲስ ማህበረሰብ የማይተዋወቀውን እንደመፍጠር ነው ብለሽ ነበር። ያን አይነት ስሜት ካነጋገርኳቸው ሰዎች አግኝቻለሁ። አንድ የሙዚቃ ልምዱ ያላት ልጅ ሙዚቃ ነርቱ ያላት ምትጫወት በምትማርበት ዩኒቨርሲቲ ውስጥ ስትነግረኝ የኢትዮጵያ ሙዚቃ ያለበት ሄጄ ነው ከዚህ በኋላ የምከታተለው ስትል ነበር። ሙዚቃው ብቻ ሳይሆን እንዳልሽው ስለባህሉም የባህል ትውቁ በደንብ ታስቦበት የተሰራ ነው የሚመስለው። ስለሙዚቃዎቹ ታስተዋውቃላችሁ እንዴና ሙዚቃ ነው መሰረቱ ይሄን ይመስላል ማያውቁት ነገር ነውና የሚመጣው ቀድማችሁ ተነግሯቸው ነበር። ሰውን እዛ ውስጥ የማስገባት አቅሙ ከፍ ያለ ሆኖ ነው ያገኘው። ለዛ መድረክ በሚል ያሰብሽው ነው ባንቺ በኩል ያደረግሽው ቴዲም ሲያደርግ ነበር አልፎ አልፎ የተናገራችሁ ነበርና እስኪ ንገሪን።
አዎ ምንድነው በኔ በኩል አብዛኛውን ጊዜ የምጫወተው ኢትዮጵያ ውስጥም ያለው ምዝም ያለው ለተለያዩ ማህበረሰቦች ከተለያየ አገር አማርኛም እንግሊዘኛም ስፓኒሽም ፈረንሳይኛም ምንም ቋንቋ ሳንግባባ በአንድ መድረክ ላይ የምንገናኝ ሰዎች ጋር ነው። ለምዶብኛል መጀመሪያውኑ ስለዚህ ሙዚቃ ማወቅ የለባቸውም አይደለ አዲስ ነገር ነው ይዘው የመጣው። ስለዚህ አውቀው ከመጡ ናይ ተጨማሪ ኢንፎርሜሽን እየሰጣቸው ነው። ካላወቁ ግን ምንድነው ብሎ በተለይ ኢትዮጵያ ሙዚቃሩን በጣም ስለሚለይ በቋንቋም በብዙም ነገሩም ላይ የራሳችን ነገር ስላለ አሁን ለምሳሌ በፈረንሳይኛ ቢሆን በጣም ሰፊ ፍራንኮፎን ዓለም አለ፣ ስፓኒሽ ቢሆን በጣም ሰፊ ስፓኒክ ዓለም አለ። የኛ ቋንቋ ግን ከኛ ጋር ያለ ነገር ስለሆነ ኃላፊነቱ የኛ ነው። ስለዚህ ምንድነው ማን ነው አመጣጡ ይሄ ዘፈን የእንትና ነበር ስለዚህ ስለዛስ ታረ ግርማ በየነ ካል በዛም ግርማ በየነ አዲስ እንደዚህ አይነት አለም ስላሉ ይሄዱ ፈልጉ ያ ዓለማ የሸት የነበረ እሱንም እንደዚህ ፈልጉ በዛም ያባዛን ነው። ስለዚህ ያ ስራ ያ ወሬ አንደኛ ዝም ብሎ መሰንና መውረዱ ይጨንቃል ማለት ይቻላል፣ ግን ትንሽ ታሪክ አብሮ ሲኖር ኦዲየንሱን ጋር በደንብ ኮኔክት እንድትደረግ ይጠቅማል። ሰዎች ናቸው they're curious ለማወቅ ነው የመጡት ለመስማት ነው የመጡት። ስለዚህ ኢንፎርሜሽን ስትሰጣቸው እነሱንም በደንብ you know የሆነ ነገር አዲስ ነገር አቀው መሄዱ ሁላችንም አዲስ ነገር ስናውቅ ይጠቅመናል ደስ ይለናል። እሱንም ማድረጉ አሪፍ ነገር ነው። ከዛም ደግሞ ማባዛት ነው። አሁን ይሄንን ሰምታችኋል እዛ ደግሞ ስትሄዱ ይሄንን እስቲ ሞክሩ ያንንም እስቲ ሞክሩ ያል በዛውም የኢትዮጵያ ሙዚቃን ኦዲየንስ ማስፋፋት audience creation የሚባል ነገር አለን በዛም ያስፋፋን ነው። ስለዚህ ሌላ ቦታ ሄጄ ይፈልጋለሁ አያለሁ ሰማለሁ የሚለውን ሰው በዛም ያንን ሲፈልግ በዛም ደግሞ የሆነ ሬስቶራንት ሆነ ያው እንጀራም ይበላል ከዛ በኋላ ደግሞ ይበላልና ከዛ ያለ ያለ ኢንደስትሪውን ያስፋፋ ነው። ስለዚህ ሙዚቃ በጣም ትልቅ ኃይል ያለው ብዙ ነገሮች ጋር እንድትነካካም ያደርጋልና ኃላፊነቱ መድረክ ላይ እስካለን ማይክሮፎን እስካለን እኛ ማይክሮፎን ያዝን ሰዎች ያው ኃይልም አለ። ስለዚህ በዛ ሰዓት ላይ ያንን እንዴት አድርገን ለታሪክም ለባህልም ለብዙ ነገር በቃ በዛ ሰዓት ላይ ትልቅ እድል ነውና ቼር ስታደርገው እንደ አምባሳደርነት ስራም ነው። ግን በደስታ ደሞ አለ አይደለም እንወደው ሙዚቃ እየተጫወተን ያለ ነው። ስለዚህ ማን እንደጻፈው ማን እንደሰራው ከየት እንደመጣ ስንናገር በቃ ለምን እንደወደድነው በዛም ስናሰራለን የኛም ፍቅር ተሰምቷቸው እነሱም እንዲወዱትም ይጠቅማል ብዬ አስባለሁ። እና አም ዩስ ቱ ኢት ለምጃለሁ በጣም ግሎባላይዝ የሆነ ኦዲየንስ አካባቢ ላይ ስላለ ማስተዋወቁ ለም ኢትስ ፓርት ኦፍ ዘ ጆይ ደስ የሚለኝም እሱን ነው። ምክንያቱም ዘፈን ኢትስ ናይስ ዜማ ኢትስ ወንደርፉል ሁሉ ነገር ደስ ይላል፣ ግን መሀል ላይ ያለው ቀልድና ታሪክና ያ ብዙ ጥቅም አለው። ስለዚህ በዛ ላይ ትልቅ አድቮኬት ነኝ።
በጣም የሚያግባባ ነው። ሰውንም በዛ ስሜት ውስጥ ለማቆየት ትልቅ አቅም አለው። ቴዲ ወደ አንተ ልመጣ ነው። ምናልባት ታስታውስ ከሆነ በ2000 መጀመሪያ አካባቢ የኢትዮጵያ ስዕሎች በስፋት የታዩበት አጋጣሚ ነበረ። 6 ወር ያህል የቆየ ኤግዚቢሽን ትልልቆቹ ሰዓሊያኖቻችን እስክንድር ቦጎሲያን፣ ወሰኔ ኮሶሮፍ በርካቶቹ ያሉበት የሙዚቃ ቀን ነበረ እና በጋዝ የተጫወቱበትን ቀን አስታውሳለሁ። ሙኒት እዚህ ስለነበርሽ ምናልባት ከነበርሽ ታስታውስ ይሆን ቴዲ? ስሚዝሶኒያን የኢትዮጵያ ሙዚቃ የኢትዮጵያ ባህል ሰፋ ባለ ሁኔታ ሲተዋወቅ አሁን የጠቀስኩት ጊዜ በዛ ደረጃ የሚታይ ነው። እንግዲህ የማስተዋወቁ ድል ሲገኝ እንደናንተ ያሉ ባለሙያዎች እድሉን ለብዙዎች እንዲጠቅም የማድረግ ዝንባሌ ያለና እስኪ አዛምድልን። ሁኔታውም የተለየ መሆኑ ግልጽ ነው። ካስታውሰው ከሆነ አሁን የነገርኩህን
በስዕል ዓለም እንደዛ አንጋፋ የሚባሉት አርቲስቶች በዓለም ደረጃ ያሳዩበት የለም እስካሁን ድረስ። ያንን ይመስል ስዊዘርላንድ በሚባለው ኢንስቲትዩት ፈረንሳይ ሊሆን ይችላል፣ እንግሊዝ ሊሆን ይችላል። አሜሪካ ውስጥ ግን በስሚዝሶኒያን በናሽናል ሙዚየም ደረጃ ሰዓሊዎቻችን 10 ሰዓሊዎች ተመርጠው የዚህም ሀገሮቹ ተመርጠዋል እዚህ ሀገር ዴቨሎፕ ያደረጉት። ስለዚህ በስዕል ኢትዮጵያን ብትሄድ ሞር አድቫንስ አድርጓል። በእያንዳንዱ ግለሰብ ስለሆነ የሚያካሄደው የራሱን ካሪየር ሰዓሊዎቹ ቀደም ብለው የበለጠ ስዕል ይሸጣሉ፣ የበለጠ ኢንተርናሽናል ኤክስፖዠር አላቸው፣ የበለጠ ታሪካቸውን ያወራሉ ስዕላቸው ዙሪያ። ሙዚቀኞቹ አንፎርቹኔትሊ ስለኛ የሚያወራልን ፈረንሳይ ሆኖ ተገኘ እና እኛ ራሳችንን አንገልጽም፣ ስለኛ የሚያወራልን ግን የውጭ ሀገር ሬከርድ ሌብል አለ።
ኢትዮፒክ የተባለው
ነው። እያንዳንዶቹ ዲጂዎች ኢትዮፒክ ላይ ያለውን አንብበው ስለ ኢትዮጵያ ሙዚቃ ይፈላሰፋሉ፣ ኤክስፐርት ኦፒኒየን ያቀርባሉ። እንደዚህ እና ሙዚቀኞቹ ራሳቸው አፍተር ዋይል ባለቤት የሌለው ሆነባቸውና መዝናናት ጀምሩ። መጥቶ የሚቃወማቸውም የለም። መጥቶ ሲቃወማቸው ይሄ ውጭ ሀገር ኖሮ ትንሽ ኮምፕሌክስ ዴቨሎፕ አድርጓል ምናምን ነው የሚባለው።
ስጋቱ ነው የሚታየው ብዙ መተዋወቁ። አሁን ኢትዮፒክ ያልከው ያነሳው ምናልባት በዓለም ዙሪያ በከፍተኛ ደረጃ ያስተዋወቀን ብቸኛው የሙዚቃ ሪኮርድ ይመስለኛል።
ትክክል። በስም ምክንያት ምስጋና ልንሰጠው ይገባል። እያንዳንዳችን 150 ሚሊዮናችን ለሰውየው ኮፍያችን አውልቀን እግዚአብሔር ይስጥልህ ማለት ይገባናል። ይህ ጨዋነት የሚጠብቀው ሚኒመም ነገር። ከዛ ወዲያ ግን እጁን ባህል ውስጥ ለማስገባት የሚሞክረውን ነገር ቦታ አይደለም። ባህሉ የፈለገውን ይስራ፣ የራሱን ኑሮ ይኑር። ይሄንንም ያረጋግጥልን አድዋ ነው። እንትን ማረግ እንዳይችሉ ያደረጉን አባቶቻችን በዛ በጦርነት ይሄን ማረግ እንድንችል ነው። አሁንኛም እንድናናብተት እኛ አሁን ያድዋ ጦርነት ውጤት ይሄን ማወቅ አለን።
ካድዋ ድል ጋር አዛምደ ያነሳውን ሰፋ ያሉ ጉዳዮችን ማንሳት መጣል የሚጠይቀውን ለጊዜው እናቆየውና በሚዛን ይሁን ነው ያንተ አቀራረብ። አሁን እንደምረዳው መንሻ ያደረከው ምናልባት በሰፊው የምንነጋገርበት ትልቅ ስራ አለ። መጽሐፍ ጽፈሃል፣ አዳዲስ ሙዚቃዎች ይወጣሉ፣ ጊዜ ሰተን እንነጋገርበታለን። ግን አሁን እዚህ ላይ ተናግረህብናል። የኢትዮጵያ ሙዚቃ የሚወዱ የሚያደንቁ ከፍ ያለ ቦታ ያደረሱት የሚገባቸው አክብሮት አለ። ነገር ግን ደግሞ እኛ ራሳችን ማድረግ ያለብን ስራ አለ። የባህሉን ጉዳይ የሚመለከተው ነው የምትለው
እሱ ላይ በጣም የተዛነፈ ነገር ስላለ፣ ምክንያቱም በዓለም ዙሪያ ስትሄድ ኢትዮጵያ ጎልደን ኤጅ ቢባል የሆነች ጊዜ ፈጠሩለትና ከዛ ወዲያ መሃን አረጋል። የሙዚቀኛ መሃን
የሌለ መሰለ ሙዚቀኛ
መሰለ ሆነ እንጂ ብቻ ዋናው አንጋፋዎቹ መሐሙድን፣ አለማየሁን፣ ግርማ በየነ ሊወስዱና ከኋላቸው ፈረንጅ ሙላቱ አስታጥቄ ከኋላው ፈረንጅ ምንድነው ይሄ ነገር? መሃናት አልወለደችም። አረ ተወልደናል ናሉ ሁሉ ያኔ በስዕል እንዳደረጉት አስሩ አንጋፋ ሰዓሊዎች እኛ አንጋፋ ሙዚቀኞቹ እኔ ነኝ ባልልም አትሊስት ዝም ከሚል ያለ ነው ንፍጨርጨር እንዳለን ይታወቅ እንጂ።
ግራና ቀኝ ሐሳቦችን ያነሱ ጥሩ የሚያነጋግር የሚያወያይ ሐሳብ ያመጣ ይመስለኛል። እንዳልኩት ሰፋ ያለ ጊዜ ሰጥተን እንመለስበታለን። በዚህን መሰለ ውይይት ከዚህ ቀደም ሶስታችሁ በአንድ ላይ የተገኛችሁበት ውይይት አጋጥሞን አያውቅም። ቀደም ብለን ቃል በገባነው መሰረት እዚህ ስቱዲዮ ተገኝታችሁ የሚሰማ ብቻ ሳይሆን የሚታየም ጭምር ሙዚቃዎቻችሁንም በቀጥታ ለታዳሚዎቻችን እያጫወታችሁ ዳግም ሌላ ጥሩ ጨዋታ ጥሩ ወግ እንደሚኖረን ተስፋ አድርጋለሁ። ሚኪያስ አበባየው፣ ሙኒት መስፍን፣ ቴድሮስ አክሊሉ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
በህዳሴ ግድብ ዙሪያ ከጉዳዩ አዋቂዎች ጋር በተካሄደው ውይይትም ሆነ በስሚትሶኒያኑ የኢትዮጵያ ሙዚቃና ባህል የተስተናገደበትን መድረክ የተመለከተ ቅንብር
አሁን ባቀረብናቸው ዝግጅቶችም ሆነ ለፕሮግራማችን ተስማሚ ናቸው በሚጥሏቸው ሌሎች ርዕሰ ጉዳዮች ዙሪያ
አስተያየቶቻችሁን በጽሑፍም ሆነ በድምጽ አድርሱን እናስተናግዳለን።
ለምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው።
አሁን የቀረን
ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።
Did I even tell them that I'm